አሁን በዚያ በህይወት አንዴ በሚባል አይነት ገጠመኝ በቅርቡ በኖርዌይ በተካሄደው የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ለክብር በበቁበት የኖቤል የሰላም ሽልማት መድረክ ላይ ሁለት የተመረጡ ዘፈኖቿን ለመጫወት የገጠማትን እድል መነሻ በማድረግ ከወጣቷ ድምጻዊት ብሩክታዊት ጌታነ ቤትጂ ጋር የጀመርነው ወግ በተያዘለት ቀጠሮ መሰረት ከምሽቱ ቅንብሮች አንዱ ነው። ሰላም ቤትጂ ከድምጻውያኑ ፍጹም አበረና ከመጥደላዊ ክበቡ ጋር የተጫወተችው አዲስ ዜማቸውን ነበር የሰማነው። አሁን ወደ ወጋችን እንመለሳለን። በቀደም ዝግጅታችን እልባት ካደረግንበት ነው እንነሳው። ቤትጂ ወደ ሙዚቃ ወጎች እንዝለቀኝ። ስለ ሙዚቃ ያወራን ነውና የሙዚቃ ህይወትሽን ዘለግ ብለን እንነጋገር። የሙዚቃ ህይወትሽ እንዴት ጀመረ? ካልሳሳኩ እንደ አውሮፓውያን ዘመን አቆጣጠር ወደ 2012 የዛሬ 78 ዓመት ገደማ ነው አደባባይ ወጥተሽ ስራዎችን ማየት የጀመርነው።
እስኪ
ይሁት መንገድሽን የሙዚቃ ህይወትሽን አጫውቺኝ።
ዘፋኝ መሆን የሚፈልገው ከህፃንነቴ ጀምሮ ነው። ይህ የልጅነት ህልም ነው። አንዳንዴ አብሮኝ የተፈጠረ ህልም ይገኛል። ምክንያቱም ምን ያህል ልጅ እንደነበርኩም አላስታውስም። ለእናቴ ዘፋኝ ነው የሚሆነው ብዬ ስናገር በተለያየ መሳሳል ቤተሰብ ልጅን አግኝቶ ምንድን ነው ስታደርጉ ነው የሚፈልጉት ነው መጀመሪያ ጥያቄ የምንጠየቀው። እንደ ልጅ እና እንደዛ ስጠየቅ እኔ ያለ ምንም እፍረት ነበረ ዘፋኝ ነው
ዘፋኝ ነው መሆኑ ፈልገው ያለ
እኔ ዘፋኝ ነው መሆን ነበረ። ከድሮ ጀምሮ ነው ነበረኝ። እዛው ትምህርት ቤት እያለሁ ነው ጀመርኩ። ለጓደኞቼ እንደዚህ ክብ እየሰራ እንዘፍንላቸው ነበረ። ከዛ አንዴ ካርኒቫል ሲዘጋጅ መድረክ ላይ ወጥቼ ብዘፍን ያገኘኝ እና እዛ ከዘፈኩኝ በኋላ ራይዚንግ ሂፕሆፕ ስኳድ የሚባል የሃይስኩል ተማሪዎች ቡድን ነበረ። በዚህ አጋጣሚ ልጅ ማይክ አብሮኝ ራፕ ያደርግ ነበረ። እዛ ግሩፕ
ምን ነበር በዚያ መድረክ ትምህርት ቤት ስትጫወችሽን የመጀመሪያ ዜማ ታስታውሻለሽ?
አዎ፣ የቢትኒ ሂውስተንን አሎሎይስ ጋቢዮን ነበር የተጫወትኩት በመጀመሪያ መድረክ ላይ።
እና ከዚያ የበለጠ እያዘወተሽ ሄድሽ? የተቀላቀልሽ የሙዚቃ ቡድን አለ፣ ወዴት ሄደ?
ራይዚንግ ሂፕሆፕ ስኳድ የሚባል የወጣት ቡድን ተማሪዎች ጋር ነበረ የሚጫወተው የነበረው። የሃይስኩል ተማሪዎች ነበርን። ያው አንድ ላይ ሆነን የተለያዩ ትምህርት ቤቶች ካርኒቫል ሲዘጋጅ ሄድ መንዲገፍና ከዛ እኔ በመሀል ዘሪቱ ከኤክስፕረስ ባንድ አልበሟን አውጥታ ስታቆም ኤክስፕረስ ባንዶች ሌላ ሲገባ የሚፈልጉ ነበረ። ጊዜ ፋሱ አስተዋወቀኝና ከእነሱ ጋር ስራ መስራት ጀመርኩኝ።
መቼ ነው ይሄ?
ሃይስኩል እያለሁ በሳምንት አንዴ ይፈቀድልኝ ነበረ ሮብ እንዲጫወት ከኤክስፕረስ ባንዶች ጋር። እንደዚህ ነው የሙዚቃ ፍራየት የጀመርኩት።
እዛን ጊዜ ትጫወቻቸው የነበሩ ቀደም ሲል ትምህርት ቤት ውስጥ የተጫወችሽን የመጀመሪያ ዜማ አስታውሰሽናል። የዊትኒ ሂውስተንን አይሎሊስ ላቪን ትጫወተሻል። ከዛ በኋላ የአማርኛ ዜማዎች ናቸው ከኤክስፕረስ ባንድ ጋር የምትጫወቹ? የእንግሊዝኛ ዜማዎች ናቸው? የቀደሙ ምርጫዎችሽ የትኞቹ ነበሩ?
ኤክስፕረስ ባንድም ላይ ሙሉ የምጫወተው እንግሊዝኛ ዘፈን ብቻ ነበረ። እና ኤክስፕረስ ባንድ የፈለጉትም የነበረው እንግሊዝኛ ሴት ዘፋኝ ነበር የፈለጉት። እና ያንን ቦታ ለመግባት ነበረ እዛ የምጫወተው የነበረው። አማርኛ መጫወት የጀመርኩት በሙዚቃ ስራዬ በደንብ ከገፋሁኝ ጥላ ነው። ብዙ ጊዜ በእኛ መጀመሪያ በእንግሊዝኛ ለምንጀምር ሰዎች የአማርኛ ቅላጼ ትንሽ ይከብደናል እና ብዙ መለማመድ ያስፈልጋል። አንዳንዴ ዝም ብሎ በትኩረት እናደርገውና እናበላሻለን። ይህ ስቤት ነው ፈረንጅ ሲጫወቱ ይመስልና በጣም ያሳፍራል። እንደዚያ ቀርቡ መሳሳት ብዙ ያሳፍራል እና ያው ትንሽ ጊዜ እንፈጃለን መልቀቁንም እንደሚሰብ ጊዜኛ ወቅ ወደ አማርኛ ብዙ ብልግት ብሎ ከመግባት በፊት በጣም ብዙ ልምምድ እናደርጋለን። ምክንያቱም በቃ እንዴት ነው ሰው ልጅ ራሱ እንደ ራሽቶ የሚያሳየ በተለምደ ጊዜኛ በጣም ስለምናገሮች ያኛው ውስጣችን ይገባና የአማርኛው ውስጣችን ቢሆንም ግን ማውጣት ላይ ትንሽ ችግር ይላል።
ምን ለማመድ ይችላል?
ምን ለማመድ ያለው አዎ ስለገን ነበርና ብዙ ፍራዎች ከሰራሁ በኋላ ነው ወደ አንድ 5-6 ዓመት በእንግሊዝኛ ዘፈን ከታወቅኩኝ በኋላ ነው ወደ አማርኛ መግባት የጀመርኩት።
የአማርኛው በር በየት ተከፈተ? የትኞቹን ዘፈኖች መጫወት ጀመርሽ? ወደ አማርኛው ስትቀየሪ እንዳልሽው ባጫወት ስልቱም ይሁን ድምጽ አወጣጡ ሙዚቃ የራሱ ጠባይ አለው። እንደው ሙዚቀኛም ባይሆን ለተራ ሰው የሁለቱን ሙዚቃ ባህሎች ጠባይ መረዳት ይቻላልና እንዳልሽው ቀስ እያልሽ ወደዚህ ስትመጪ በየት በኩል በሩ ተከፈተ? የማንም ሙዚቃ የትኛውን መጫወት ጀመርሽ?
አማርኛ ዘፈን መጫወት ስጀምር ከመሐሙድ አህመድ ካንቺ በቀር ሌላ በሚለው ነው። ሌላ ደግሞ የቴድሮስ ታደሰ ግርማ ሞገሴ እንደዚህ ነበረ የጀመርኩት።
ግሩም የሙዚቃ ህይወትሽ ወደኋላ ብዙ ይሄዳል። ከልጅነት ጊዜሽ ነው የሚጀምረው። በአንድ ወቅት የሙዚቃ ሰው እንደምትሆኚ ድምጻዊት እንደምትሆኚ ታልሚ ነበርና ቀላል ነበረ መንገዱ? በግልሽም ሆነ በቤተሰብ በአንድ በኩል በትምህርት ገብተሽ ቤተሰብ የሚመኘው ምናልባት አንዳንዴ ሌላ ይሆናል። ቀድሞ አብሮሽ ከተረዱ ግራና ቀኝ የምታስኬጅበት መንገድ ይረዱ ይችላሉ። እንዴት ነበረ በቤተሰብ የነበረው ተቀባይነት? ሙዚቃን በጣም እያጠበቅሽ ስትሄጂ ምን ይጠበቅብሽ ነበር ቤት ውስጥ?
ቤት በጣም ድጋፍ አለ። እናቴም በጣም ነው የሚነዛታኝ መሆኑ ስላት ውስጥ ሸፈት ካላቋረጥሽ ድረስ ምን ችግር የለውም ያለችኝ። በሳምንት አንድ ቀንም ኤክስፕሬስ ባንዶች ጋር እንዲሰራ ስትፈቅድልኝ፣ ያው ውጤት ከቀነሰ ግን ይህ ነገር ይቀራል በሚል ስምምነት ነበረ የምጫወተው የነበረው እና ለእኔ ረጅሙን እንደውም ትምህርት ቤት በነበርኩበት ጊዜ እንደ ሆቢ ነበረ መወስዶ በቃ እንደ መዝናኛ እንደ እረፍ የማገኝበት አይነት ነገር አድርጌ የነበረው ነው። ግራጁዌት ካደረኩኝ በኋላ ነው ሙሉ ለሙሉ ጊዜን በሙሉ ሙዚቃ ላይ ትኩረት ያደረኩት እና የዛንን በጣም ድጋፍ ነው ያለኝ ከቤተሰብ እንጂ እንትን የለኝም። የተቃውሞ ነገር አንም አልነበረኝም። በአጠቃላይ በግሌ እኔ በጣም እድለኛ ነኝ እላለሁ። ምክንያቱም እንግሊዝኛ ዘፈን ሀይስኩል ራሱ ያለውን መድረክ ላይ የመጫወት እድል አግኝቼ ነበር እና ትልቅ እድል ነው። አሁን ለወዲነት ፈልጋለሁ እንደዚህ ማድረግ ፈልጋለሁ የሚል በጣም የተለያዩ ወጣቶች ያገኛለሁ እና መንገዱ የትኛው ነው ብሎ ለማስረዳት ይከብዳል። ምክንያቱም ሁላችንም መስመር የያዘ ኢንዱስትሪ የለም ሀገር ውስጥ እና እንደዚህ ተከተሉ እንደዚህ በሉ የሚባል ነገር የለም። እኔ በአጋጣሚዎች ነው እንደዚህ ነው የሚቻልኩት እና እኔ በግሌ በጣም እድለኛ ነው። ግን ያው ምንም ፈተና የለውም ማለት አይደለም፣ ግን በጣም ቀላል ነበረ። አንዳንድ ፈተናዎች እንደ ፈተና ብዬ ላወጣቸው የምችላቸው እንደው አልበም ማውጣት ትንሽ አስቸጋሪ ነው። ምክንያቱም ሬከርድ ሌብልም የለም። አልበም ከሰራም በኋላ ስፖንሰሮች መፈለግ አለብን። እግዚአብሔር ይመስገን አሁን እንደውም ማናጀር ስላለኝ የስራዬ ኃላፊነት ሸክሙ ሁሉ በጣም ቀሎልኛል። ነገሩን ማናጀር የጨረሱ ነው የሚሆነው። ማናጀርን ከማግኘት በፊት ግን እንደ ጀማሪ በጣም ያደክም ነበር። ምክንያቱም ስፖንሰር መፈለግ አለ፣ ነገሮቹ ደስ ላይላቸው ይችላል፣ ማለት ዘፈኑ ላይወጡ ይችላሉ፣ ምን አይነት ነገር ቆንጆ ሊሆን እንደሚችል እኔም አላውቅም። ብዙ ነገሩ ከባድ ነበረ መጀመሪያ ላይ። ከዛ በኋላ ግን አሁን በጣም በጣም ቀሎ በጣም የተዝናናሁ የሚሰራው ስራ ሆነ። አሁን የሚከብድ ነገር ብዬ እንደው ካወራሁኝ ረጅም ሰዓት ማጥናት አለብን፣ ለስራችን ትኩረት መስጠት አለብን። እኛ ደግሞ የስራው ባህሪ ግዴታ ነው እና ይህን ወድጄ የማደርገው ነው። ለዚህ እንደድሬው የነበረው ከባድ ፈተናዎች በጣም ቀን ይህም የሆነበት ያው ማናጀር ከማግኘት የተነሳ ነው። አንድ ስራ ፕሮፌሽናሊ የተያዘ ሲሄድ ብዙ ነገሮች እየቀለሉ ይሄዳሉ።
ስለ ሙዚቃውም ኢንዱስትሪ ነካ አድርገሻል። የሙዚቃ ገበያ በዓለምም ደረጃ ባህሪው ተቀይሯል። የሙዚቃ ህትመትም ይበልጡን በግል የሚሰራ ሆኗል። በተለይ በኢትዮጵያ ውስጥ ያለው ሁኔታ መልኩ ይበልጥ እንደተቀየረ እረዳለሁ። በዚህ በዩናይትድ ስቴትስም መሰረት ያለው የሙዚቃ ኢንዱስትሪ ከመሰረቱ ተቀይሯል። የቴክኖሎጂው ስጦታ ፈተናም ነው ቀላቅሎ የመጣውና በተለይ አዲስ ለሚመጡ ድምጻውያን ፈተናው እጥፍ ድርብ ነው። የታወቀ ሲሆን ገበያ ላይ የሚኖረውን እድል ያሰፋልና ብዙዎች ስራዎቻቸውን መሸጥ የማይችሉበት ቦታ አድርሰዋል። እንዴት ነበር የመጀመሪያ ህትመት ሲወጣ? ቅድም ያልሽው ያልታወቀ መንገድ ነበርና ሁሉንም አጋዦች የምትፈልጊበት ማናጅ በሌለሽ ሰዓት ምን ይመስል ነበር የመጀመሪያ ስራሽ ሲወጣ? የቱን ያህልስ ሰው እጅ ደርሷል? አንዳንዶቹ አሁን በመድረክ የተጫወቻቸው ሀገሬና ሲንጃለዳ እንደ አዲስ መሰማት ጀምረዋል። እስኪ ንገሪኝ።
ያው በአጠቃላይ የሙዚቃው ነገር በዓለም በሙሉ ተቀይሯል። ነገሮች በሙሉ አሁን ኦንላይን ሆነዋል። እኛ ሀገር ደግሞ ገና ያ የኦንላይን ገና አልመጣም እና ቪዲዮ ፖስት ከማድረግ ጀምሮ ጥገኝነት ሄደን እንፈልጋለን፣ የሚያግዘን ሰው እንፈልጋለን። ምክንያቱም የዩቱብ ልጅ ያለው ብር የሚከፈልበት ፔጅ ለመክፈት ከርካድ ያስፈልገዋል። ያ ያምጓስ ስለቻለም ዓለምን ይራቸው ትንሽ ሙዚቃቸውን ደርሰናል። በጎን ደግሞ የሲዲ ማርኬት በጣም መጠባቀቅ ሰው በስልኩ ነው ዘፈኖችን ማግኘት የሚፈልገው ወይንም ደግሞ በፍላሽ ነው በሶፍት ኮፒ ነው ብቻ በአጠቃላይ የሚፈልገው እና እንደዛ መሆኑ ከሲዲ ሽያጭ ላይ በጣም ከምናገኘው ጥቅም በጣም ቀንሷል። እና ብዙ ጊዜ በዘፋኝ ትኩረት የምናደርገው እንደውም አልበም ስናወጣ አልበሜ በቃ ደስ ከሰማና ከተወደደ ኮንሰርት እንሰራለን ብለን ያው ኮንሰርት ነው ስርፋት ሆኖ ግን ልክ እንደጀማሪ ቅድም እንደጀመርኩልህ አልበም ስናወጣ የመጀመሪያ ሲሆን በጣም ፈታኝ ይሆናል። ምክንያቱም አምኑ የሚያሳትን ስፖንሰሮች ነው ማግኘት ያለብን እና በአብዛኛው ጊዜ እንዲያደርጉት ባለመሄደ ምክንያቱም እንደሱ ናቸው ሙዚቃ ጋር ቀረብ ወደ ሞከሩ ያሉ ሌሎች ድርጅቶች ጥቅሙን ብዙም ልብ አላሉትም። የኮካ ድርጅትም የራሱ ፕሮግራም በሆነ መልኩ ነው እንጂ እንደዚህ አልበም ስፖንሰር አድርጎ የማውጣት ቅድ የለውም። በአብዛኛው የሚሰሩን የቢራ ድርጅቶች ናቸው እና እነሱ ደግሞ በዋነኝነት ደረጃ ያው ሙዚቃን ማሰማት አደግ ስራቸው ለዚህ እንደዛ መሆኑ ትንሽ ለዘፋኞች ያስጨንቅ ነበር። ምክንያቱም አልበም ከተሰራ በኋላ እንደገና ደግሞ በየቢሮ ሲሄዱ የተራራጡ ማሰማት ይወደዋል ደማወደዋል ብቻ የመሳሰሉ ትንሽ ከባድ የሆኑ እንደ ዘፋኝ ዘፈን መስራት ነው እንጂ ከዛ ደግሞ ቢሮ ሄዶ ተነጋግሮ ተዋብሎ ጨርሶ ኮንትራት በፈራረሙ ምናምን የምንችለው ሙቀትም አይደለም። እንደዛ በሆኑ በባህሪ ትንሽ
ያስናል።
እነዚህ ፈታኞች ነበሩ።
ቤቲ እስኪ መነሻችን ወደ ሆነው መድረክ ልመልስሽ እና እነኚህ ሁለት ዜማዎች ውክልናቸውም ለሌሎች ቅርብ በሆነ መንገድ በአማርኛ እየተጫወት የኦሮምኛ ሙዚቃን አክለሻል። አልባሳቱ፣ የጸጉር አሰራሩ፣ በሙዚቃ ጫወቱ መድረክ ላይ ያሳየሻቸው ነገሮች ልታሳይ የሞከርሽ እየተቻለውን ያህል ብዙ ባህሎችን ማምጣት የቻለ መሆኑን አንዴ በቴሌቪዥን መስኮቱ ለተመለከተው ቅርብ ነው። እስኪ አጫውቼን ስለምን ሙዚቃዎች ደፋ አድርገን እንጫወት። በተለይ ሀገሬ በየትኛውም ሰዓት በየትኛውም ቦታ ትክክል መሆን የሚችለውን ያህል ኢትዮጵያ ውስጥ ምስቅልቅል ያሉ ሁኔታዎች ባሉበት ከዛሬ የተሻለ ትክክለኛ ቦታ የሚያገኝ አይመስለኝም። ኩርኳሪ ጠያቂ ስሜት ነው የማየው። ይሄ ብቻ ነው ወይ አገር ይላል፣ ለዚህ ነው ወይ ሞትለት፣ ለዚህ ነው ወይ የምንሞተው ይላል። በጣም የመሰጠኝ ስንኞች አያለው። ለዘፈንም የተለመደ አይነት አይመስልም ግጥሙ። እንዴት ተጻፈ? በማን ተጻፈ? መቼ ነው የተጻፈው?
ሀገሬ ግጥም ዜማም ርብርም የደረሰው ያምሉ ሞላ የተባለ ልጅ ነው። ሙሉ አልበሜን ያቀናበረልኝ እና ብዙ ዘፈኔን አልበሜ ውስጥ የሚሳተፍ ልጅ ነው ያምሉ ሞላ ማለት። ዘፈኑ ልክ ነህ፣ እኔም ራሴ ሰማሁት ቁጥር እንደውም መጀመሪያ አካባቢ ለመዝፈን መቀዳት ስትሞክር እምባ ይተናነቀኝ ነበረ። ምክንያቱም የእውነት ከልብ የሚሰማኝ ነገር ስለነበረ የዘፈናችን ሄዱ መጀመሪያ አንድ ጥያቄ ነው የሚጠይቀው። ምክንያቱም ብዙ ጊዜ አንዳንዴ ስላለን ስለ ሀገር ሀብት ብቻ እናወራለን፣ ስላለን አየር ስላለን የተዋቡ ቅርሳ ቅርሶቻችን ብቻ እናወራ እና ትኩረታችን ወደዛ ጋር እናደርጋለን። እና ግን የኛ ብዙ መስዋዕትነት የተከፈለላት ሀገር ነች ኢትዮጵያ። እና ግን በሷ ብቻ ነው ወይ መስዋዕትነት የተከፈለላት? በዋነኝነት የዘፈኑ ጥያቄ ማርጎ ማንሳት ያስፈልገውና ከዛ ሲቀጥል ደግሞ አንድ ላይ ብንሆን ምን ሊፈጠር እንደሚችል እንዴት ልንቀየርና ልናድግ እንደምንችል ነው ወደ መጨረሻ አካባቢ የሚተነፍ ነው። እና የመጨረሻው መዝጊያው ሀገር ነው ወገን፣ ወገንም ሀገር፣ ብዙ ቋንቋ አለው ግን አንድ ቤተሰብ ነው ብሎ የሚዘጋው እና ማሳየት የፈለግኩት የሁለቱም ድምር ነው እኛን እንትን የሚያደርገን አንድ ሀገር የሚያደርገን። ምክንያቱም መሬቱም ከዛ ቅርሳ ቅርሱም አራዊቱም ቡናችንም እንጀራችንም በጣም ብዙ የታወቅባቸው ነገሮች አሉ። እነዛ ሁሉ ካለው ሕዝብ ጋር አብሮ ስንበር ነው ውብ መሆን የሚችለው እንጂ ለብቻው ቢሆን ሞገራይ ይሆንብን ነበረ የሚለውንም ሀሳብ በደንብ አጥብቆ ለመሰንዘር ታስቦ የተጻፈ ዘፈን ነው።
ተፈጥሮና የሰውን ልጅ ማንነት ዋጋ በንጽጽር እንድንመለከት ወደ ውስጥም እንድናይ በሚኮረኩር መልኩ የተጻፈ ነው። ግሩም ዜማ ጥሩ አድርገሽ ተጫውተሻል። ወደ ሲንጃለዳ እንሻገርና ከዚህ ቀደም ከብዙ ዓመታት በፊት የተሞከሩ ስራዎች ቢኖሩ አሁን አሁን የኢትዮጵያን የተለያዩ ቋንቋዎች የተለያዩ ባህሎች በሚወራረስ መልኩ መጫወት እየተለመደ መጥቷል። የሚበረታታ ግሩም አቀራረብም ይመስለኛል። ቀደም ብዬ ባነሳሁት ግጭቶችና የተሳሳቱ መንገዶችን የሚገፉ ወገኖች ባሉበት የነኚህ አይነት ዜማዎች ዋጋ የቱን ያህል የላቀ መሆኑን መረዳት ይቻላል። ሲንጃለዳን ስታጠኝ መልእክቱን ስትመለከች አጃቢዎችሽ እንዴት ነበረ? እስኪ ስለ ሲንጃለዳ ስለወድሃለሁ አጫውችን። አድማጮች ከቤቲጂ ጋር የጀመርነው ተፋለወግ በተአገዳቢነት አልተቋጨም። በቀጠሮ ቀሪውን በቀጣይ ፕሮግራማችን ይዘን እንቀርባለን። ለአሁኑ ግን ወጣቷን ድምጻዊት ብሩክታይት ጌትነትን በመድረክ ስሟ ቤቲጂን ለጊዜው አመሰግናለሁ። ቀደም ባለውና ከፍ ያለው እና ባጎናጸፋት ገርዬ የተሰኘ ስልጣን እንደያዘ
Carry it, carry it.